ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 25 2016 ዓ ም ዝግጅታችን ጀመረ። በሽርካ ወረዳ ሃይማኖትን የለየ ነው በተባለ ጥቃት ተጨማሪ አምስት ምዕመናን እንደተገደሉ ተገለጸ።
እነዚህ ሰዎች አብዛኞቹ አረጋውያን ናቸው። የ68 ዓመት፣ የ50 ዓመት፣ የ70 ዓመት እናት እንዲሁም የ35 እና የ21 ዓመት ወጣት ናቸው። አራቱ ወንዶች ናቸው። አንዷ 70 ዓመት አዛውንት ናቸው። አሮጊት
ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን የአካባቢው ነዋሪን ነው ቀደም ብለን በጨረፍታ የሰማናቸው። ሙሉ መሰናዶ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምናምሽታችኋል፣ እንደምንውላችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። አስማማው ነው ይጠብቃችኋል።
ሰላም ጤና ይስጥል፣ እንደምናመሻችሁ አድማጮቻችንና ተመልካቾቻችን። የምሽቱ ዜና የማሰማችሁ አስማማው ነው ነኝ። በዕለቱ ከያዝናቸው ዜናዎች መካከል በኢትዮጵያ የሰላም ስምምነት አፈጻጸም የሚከታተለው የአፍሪካ ህብረት ኮሚቴ ሶስተኛ ስብሰባ ማካሄዱን፣ ናይጄሪያ ውስጥ 85 ሰዎች በተገደሉበት የድሮን ጥቃት ላይ ምርመራ እንዲከፈት መታዘዙን፣ እስራኤል በደቡብ ጋዛ ጥቃቷን አስፍታ ስለመቀጠሏ የሚሉትና ሌሎች ዜናዎች ይገኙበታል። አብራችሁን ቆዩ። ወደ መጀመሪያው ዜና አልፋለሁ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደውን ጦርነት ተከትሎ የተደረገውን የሰላም ስምምነት አፈጻጸም የሚከታተለው የአፍሪካ ህብረት የቁጥጥርና የክትትል የጋራ ኮሚቴ ሶስተኛ ስብሰባ ባለፈው አርብ መካሄዱን ከህብረቱ የወጣው መግለጫ አመልክቷል። በስብሰባው ላይ የኢትዮጵያ የፌዴራል መንግስትና የዋት ተወካዮች እንዲሁም የቀድሞ የናይጄሪያ ፕሬዚዳንት ኦሊሰንጎ ኦባሳንጆን ጨምሮ የህብረቱ ከፍተኛ ፓናል ተወካዮች እንደተገኙ መግለጫው ጨምሮ አመልክቷል። የጋራ ኮሚቴ ስብሰባው ሁለቱም ወገኖች የሰላም ስምምነቱ ሙሉ በሙሉ ለመተግበር በድጋሚ ቃል የገቡበት፣ የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና እንደገና ወደ ሲቪል ማህበረሰቡ የሚቀላቀሉበትን ሂደት እንዲሁም ተፈናቃዮችን እንደገና የማስፈሩ ሂደት እንዲፋጠን የተስማሙበት እንደነበረ ታውቋል። በተጨማሪም በሰላም ስምምነቱ ውስጥ ያሉ አንዳንድ ጉዳዮችን በተመለከተ የፖለቲካ ውይይት አስፈላጊነት ላይ የተስማሙበትና የጋራ ኮሚቴው ስትራቴጂካዊ አካሄዱን የሚገመግምበት ስብሰባ ከሁለት ወር ባልበለጠ ጊዜ ውስጥ በኢትዮጵያ እንዲካሄድ የተስማሙበት እንደነበረ መግለጫው አትቷል። ስብሰባው ከዚህ በተጨማሪም የጋራ ኮሚቴው የሥራ ዘመን እስከሚቀጥለው ዓመት ታህሳስ ወር ድረስ እንዲራዘም ወስኗል። በሰላም ስምምነቱ መሠረት የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና እንደገና ወደ ሲቪል ማህበረሰቡ የሚቀላቀሉበት ፕሮግራም ለመደገፍ የአፍሪካ ህብረት ኮሚሽን ሊቀመንበር ከህብረቱ የሰላም ፈንድ ላይ 1 ሚሊዮን ዶላር እንዲሰጥ መወሰናቸውን የጋራ ኮሚቴው በምስጋና ተቀብሏል። ኢትዮጵያና ህዝቧ ዘላቂ ሰላም ለመፍጠር የሚያደርጉትን ጥረት መደገፍ እንደሚቀጥል ያስታወቀው ህብረቱ የኢትዮጵያ መንግስትና ህወሓት ለአፍሪካ ችግር አፍሪካዊ መፍትሄ በሚል መንፈስ ላሳዩት ቁርጠኝነት እንዲሁም ሌሎች የሰላም ሂደቱን ይደግፋሉ ያላቸውን መንግስታትና አካላት አመስግኗል። የናይጄሪያ ጦር ሰራዊት ባለፈው ሳምንት መጨረሻ በአንድ የአገሪቱ መንደር ስላደረሰው የድሮን ጥቃት ምርመራ እንዲከፈት የአገሪቱ ፕሬዚዳንት ቦላ ቲኑቡ ማሳሰባቸው ተገለጸ። የድሮን ጥቃቱ የደረሰው በሰሜናዊ ካዱና ክፍለ ግዛት ቱዱን ቢር የተባለች መንደር ነዋሪዎች ከትናንት በስቲያ እሁድ ዕለት በአንድ የእስልምና እምነት በዓል በማክበር ላይ ሳሉ መሆኑ ተዘግቧል። በርካታ ነዋሪዎችም ቆስለዋል። ፕሬዚዳንት ቲኑቡ ጥቃቱ እጅግ የሚያሳዝን ብለው ምርመራ እንዲከፈት ማሳሰባቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የናይጄሪያ አየር ኃይል በጥቃቱ እጅ የለበትም ብሏል። የናይጄሪያ የጦር ኃይል በአገሪቱ ሰሜናዊ ምስራቃዊና ሰሜን ምዕራባዊ ክፍለ ግዛቶች ለበርካታ አስርት ዓመታት ሽምቅ ውጊያ ላይ ከሚገኙ ጽንፈኛ እስላማዊ ታጣቂዎች ጋር በሚያካሄደው ውጊያ በተደጋጋሚ አብራሪ አልባ አውሮፕላኖች ወይም ድሮኖች ሲጠቀም መቆየቱ ይታወቃል። የእስራኤል ኃይሎች በዛሬው ዕለት ከሐማስ ከታጣቂዎች ጋር የሚያካሄዱትን ውጊያ ደቡባዊ ጋዛ ላይ በማተኮር ቀጥለዋል። ውጊያው የቀጠለው ዓለም አቀፋዊ የረድኤት ተቋማት ሲቪሎች ጉዳት ሳያገኛቸው ግጭቱን ሸሽተው መውጫ መንገድ እንደሌላቸው በማሳሰብ ላይ ባሉበት በዚህ ወቅት ነው። የእስራኤል ታንኮችና ወታደሮች በደቡባዊ ጋዛ ሁለተኛ ትልቅ ከተማ ወደሆነችው ወደ ሃን ዩኒስ የተጠጉ ሲሆን የአየር ኃይሎችም በደቡባዊ ጋዛ ጥቃት እያደረሱ መሆኑ ተዘግቧል። የእስራኤል ጦር ሰራዊት ባለፉት ቀናት ባወጣቸው ማስጠንቀቂያዎች የበርካታ የሃን ዩኒስ መንደር ነዋሪዎች ራቅ ወዳሉ የደቡብ ጋዛ አካባቢዎች እንዲሄዱ ሲያሳስብ እንደነበረም ተመልክቷል። ይህ በእንዲህ እንዳለ ጋዛ ውስጥ 1.8 ሚሊዮን ከመኖሪያቸው መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ተናግሯል። የመንግስታት ድርጅት የፍልስጤም ስደተኞች ጉዳይ ቢሮ በበኩሉ ከአንድ ሚሊዮን የሚበልጡ ሰዎች ደቡባዊ ጋዛ ውስጥ በሚገኙ ማዕከሎች ውስጥ መጠለላቸውን አስታውቋል። ትናንት ሰኞ ጋዛን የጎበኙት የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት ሚሪያና ስፖሊያርክ በበኩላቸው ፍልስጤማውያን ስላሉበት ስቃይ ግምገማቸውን ሰጥተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የእስራኤልና የሐማስ ውጊያ መልሶ መቀጠሉ እጅግ ያሳሰባቸው መሆኑን ትናንት ሰኞ ተናገሩ። ሐማስ እስራኤል ላይ ሮኬት መተኮሱ እስራኤልም የአየር ድብደባዎችንና የየብስ ጥቃቷን ደቡባዊ ጋዛ ውስጥ ዘልቃ መቀጠሏን ያሰጋቸው መሆኑን ዋና ጸሐፊው አስታውቀዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱቼሪች ባወጡት መግለጫ የእስራኤል ኃይሎች ያለውን እጅግ አስከፊ ሰብአዊ ችግር የሚያባበስ ድርጊት ከመፈጸም እንድትቆጠብና ሲቪሉን ሕዝብ ከባሰ ስቃይ እንድታደግ ተመድ ማሳሰቡን ይቀጥላል ብለዋል። ሁሉም ወገኖች በዓለም አቀፍ የሰብአዊ ረዴት ሕግጋት መሠረት ያለባቸው ግዴታ እንዲያከብሩ የጠየቁት ጉቴሬዥ ጋዛ ውስጥ ለሰብአዊ እርዳታ የሚያስፈልገው የተኩስ ማቆም ፋታ እንዲቀጥል ተማጽነዋል። በተጨማሪም አሁንም በሐማስ እጅ ያሉ ታጋቾች በሙሉ በአስቸኳይ እንዲለቀቁ ዋና ጸሐፊው አሳስቧል። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትናንት ሰኞ ለሁለት ሰዓት ተኩል ያህል ባካሄደው ስብሰባ የሰብአዊ ረዴት የተኩስ ፋታው መፍረሱና ውጊያው መቀጠሉን በሚመለከት ተነጋግሯል። በተያያዘ እስራኤልና በርካታ የአይሁድ ድርጅቶች እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ በሴቶች ላይ አስገድዶ መድፈርን ጨምሮ ፈጽሟል ስላሉትና ዓለም አቀፉ ማህበረሰብ በአመዛኙ በቸልታ ተመልክቶታል ስላሉት ጥቃት አጉልተው ለመናገር ትናንት ሰኞ በተባበሩት መንግስታት ድርጅት ዝግጅት አካሂደዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜናዊ ታንዛኒያ ውስጥ በደረሰው ከባድ የጎርፍ መጥለቅለቅና ናዳ የተነሳ ቢያንስ 47 ሰዎች ሲሞቱ ሌሎች 85 ሰዎች መቁሰላቸውን የአገሪቱ ባለሥልጣናት ተናገሩ። ትናንት ሰኞ ሌሊቱን የጣለው ዝናብ ሃናንግ ወረዳ ውስጥ መኪናዎችን ጨምሮ በንብረት ላይ መጠነ ሰፊ ውድመት አድርሷል። የታንዛኒያ መንግሥት በአገሪቱ በአያሌ ዓመታት ከደረሱ ሁሉ የከፋ በተባለው የጎርፍና የመሬት መናድ አደጋ የተጠመዱትን ብዙ መቶ ነዋሪዎች እንዲረዳ የጦር ሰራዊቱን አሰማርቷል። ዱባይ ላይ እየተካሄደ ባለው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይ የሚገኙት የታንዛኒያ ፕሬዚዳንት ሳሚያ ሱሉሁ በጎርፍ አደጋ ምክንያት አቋርጠው ወደ አገራቸው እንደሚመለሱ አስታውቀዋል። ኢትዮጵያ፣ ኬንያ፣ ሶማሊያና ደቡብ ሱዳንን ጨምሮ ሌሎችም የምስራቅ አፍሪካ ሀገሮች ኤልኒኞ በሚባለው የአየር ሁኔታ በተባባሱ የጎርፍ አደጋዎች የተጠቁ ሲሆን ብዙ መቶ ሰዎች ሙተዋል። በሚሊዮኖች የሚቆጠሩትም ከቀያቸው ተፈናቅለዋል። ኒጀር በአፍሪካ የሳህል ክልል ሁከትን ለማስቆም በሚደረገው ትግል ለመተባበር በሚል የተፈራረመቻቸውን ሁለት ቁልፍ ስምምነቶች የአገሪቱ ወታደራዊ ሁንታ ሰርዞታል። ይህን የኒጀር ውጭ ጉዳይ ሚኒስቴር ትናንት ሰኞ ይፋ ያደረገው የመንግሥት ከፍተኛ ባለሥልጣናት በኒጀር ጉብኝት ላይ ካሉት የሩሲያ ልዑካን ጋር በመከላከያ ትብብር ዙሪያ እየተነጋገሩ ባሉበት በዚህ ወቅት መሆኑ ነው። በዚህ የተመረጡት የኒጀር መሪ ባለፈው ሐምሌ ወር በመፈንቅለ መንግሥት ከሥልጣናቸው እስከተወገዱበት ጊዜ ድረስ ኒጀር በአጠቃላይ አውሮፓን ጨምሮ ለምዕራባውያን በሳህል ክልል የቀረቻቸው ዋና የጸጥታ አጋር ሆና ቆይታለች። ተንታኞች እንደሚሉት ሁንታው ስልጣን እንዲመልስ ለማስገደድ የታለሙት ማዕቀቦች ሀገሪቱን ወጥረው ቢዟትም፣ በሌላ በኩል ወታደራዊ መንግሥት ጉልበቱ እንዲያፈረጥም እና አዳዲስ ሸሪኮች እንዲፈልግ አድርጎታል። ተመልካቾቻችንና አድማጮቻችን የምሽቱ የዓለም ዜና በዚህ አበቃ። አስማማየ ነው ነበርኩኝ። ለቀጥ ዝግጅቶች ወደ ሀብታሙ ልመልሳችሁ።
አስማማው አየነውን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር። በኦሮሚያ ክልል በአርሲ ዞን ሽርካ ወረዳ ትናንት ንጋት ላይ አምስት ሰዎች በታጣቂዎች እንደተገደሉ አንድ የአካባቢው ነዋሪ ተናግረዋል። የትናንቱ ግድያ የተፈጸመው በወረዳው 36 ሰላማዊ ሰዎች ከተገደሉ ከቀናት በኋላ ነው። ግድያው መቀጠሉን ተከትሎ የሚፈናቀሉ ሰዎች ቁጥር እንደጨመረ አስተያየት ሰጪው ገልጸዋል። አዲስ የተፈጸመውን ግድያ አስመልክቶ ከክልሉ መንግስት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት አስተዳደር ጉባኤ ዛሬ ማክሰኞ ባወጣው መግለጫ በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመ ነው ያለውን ጥቃትና ግድያ አውግዟል። የዚህን ጉዳይ ዝርዝር ኬኔዲ አባተ ያጋራናል።
ጥቃት ላይ በታጣቂዎች በተፈጸመ ጥቃት 5 ሰዎች መገደላቸውን አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል።
ምስራቅ አርሲ ሽርካ ወረዳ ነው። ሼላ ጢጆ ሰሮ ቀበሌ የሚባል ነው። እዛ ቀበሌ የተፈጸመው ያው በተመሳሳይ ሁኔታ ከዚህ በፊቱ 5 ሰዎች ተረሽነዋል፣ ተገለዋል።
መቼ ማለት ነው?
ትናንት ነው። ትናንት በ24 ማለት ነው። ሲነጋጋ አካባቢ ነው ተገደሉት። ያው ቀብራቸው ወደ 10 ሰዓት አካባቢ ተፈጽሟል። 5 ሰዎች እነዚህ ሰዎች አብዛኞቹ አረጋውያን ናቸው። 68 ዓመት፣ 50 ዓመት፣ 70 ዓመት እናት እንዲሁም 35 እና 21 ዓመት ወጣት ናቸው። 4 ወንዶች ናቸው። አንዷ 70 ዓመት አዛውንት ናቸው። አሮቢት
ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪው ግድያው እንደ ቀድሞው ሁሉ የኦርቶዶክስ ክርስትና እምነት ተከታዮች ላይ ያነጣጠረ እንደሆነም ጠቅሰዋል።
ከዚ በፊት ግድያ ሲፈጸም የነበረው ምሽት ላይ ሌሊት ላይ ነበረ። የትናንቱ ደግሞ ጠዋት ላይ ሰዎቹ ባልጠበቁበት ሁኔታ አካባቢያቸው ሲጠብቁ አድረው ጠዋት ከብቶች ለማሰር እና ለማስወጣት ተዘጋጁ እያሉ ያው ላያቸው ላይ ደርሰው እንደ ላይ ለቃቅሞ አሰልፈው ነው የረሸኗቸው። እንደገደሉ ያሉት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው፣ በአማርኛ ተናጋሪዎች ናቸው፣ ክርስቲያኖች ናቸው። ቀብራቸው በአካባቢያቸው ቤተ ክርስቲያን ነበረ፣ ሄላ ማርያም የምትባል ነበር አጥቢያቸው የነበረው። ነገር ግን ህዝቡ እስከ መቼ እንደዚህ እናልቃለን ብሎ በንዴት አስከሬናቸውን ከዛ ይዞ ከተገደሉበት ቦታ ቢያንስ 2 ሰዓት መንገድ ይሆናል። እዚህ ወረዳው ከተማ ጎቤሳ ይባላል። ሽርካ የወረዳው ስም ነው። ከተማው ደግሞ ጎቤሳ ይባላል። አስክሬናቸውን የአምስቱንም አስክሬን ይዞ አስተዳደር ይዞ መጥቶ አልቅሶ ነው ወስዶ እዚሁ በወረዳው ርዕሰ ከተማ ጎቤሳ ኪዳነ ምሕረት የተቀበሩት።
ይህ አካባቢ ህዳር 13 እና ህዳር 17 ቀን 2016 ዓ.ም በታጣቂዎች በተፈጸሙ ጥቃቶች 36 ሰላማዊ ሰዎች እየተገደሉበት ነው። የትናንቱ ግድያ የተፈጸመው የመንግስት የጸጥታ ኃይሎች በወረዳው ጥቃት እያደረጉና የአካባቢውን ማህበረሰብ እያወያዩ ባሉበት ወቅት መሆኑንም አስተያየት ሰጪው ገልጸዋል። ቤቶች እየተቃጠሉ እንደሚገኙና የተፈናቃዮች ቁጥር እየጨመረ መሆኑንም አክለዋል።
እነዚህ የተገደሉት ሰዎች ቤተሰባቸውን አሽሽተዋል። ልጆች ምናምን ሴቶች አሽሽተው ለከብቶቻቸውና ለአዝመራቸው ሲሉ እዛ አካባቢ ተመልሰው ነው የተገደሉት። ስለዚህ ሌሎችም እየተፈናቀሉ ያሉ ሰዎች እንዳይመለሱ አሁን በተለያየ ቦታ የቤት ቃጠሎ እየተከናወነ ነው። በጣም በርካታ ሰው ተፈናቅሏል። ችግር በተፈጠረባቸው ቀበሌዎች በርካታ ሰው ተፈናቅሏል። ሰው የለም ማለት ይችላል። አካባቢው ላይ የቀረ ሰው የለም፣ ሁሉም ሸሽቷል። የሰሞኑን ውይይቶች ተደርገው ነበር። እነዚህ ውይይቶች እየተደረጉ ያሉ ነው እንግዲህ ድጋሚ ግድያ የተከናወነው።
በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት አስተዳደር ጉባኤ ዛሬ ህዳር 25 ቀን 2015 ዓ.ም ባወጣው መግለጫ በምስራቅ አርሲ ባለፉት ቀናት የተፈጸሙትን ጥቃቶችና ግድያዎች በዝርዝር ጠቅሶ በኦርቶዶክሳውያን ላይ የተፈጸመ ያለውን ይህን ድርጊት አውግዟል። በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ በደረሰው ጥቃትና ሞት በእጅጉ አዝኛለሁ ያለው አስተዳደር ጉባኤው በዚህ መልኩ የሚደርሰው ጥቃትና ሞት አሳዛኝና ድርጊቱም በጽኑ የሚኮንንና የሚወገዝ ተግባር ነው ሲል አክሏል። በመንግስት በኩል አጥፊዎች ላይ እርምጃ መወሰድ የተጀመረ መሆኑንም ከሀገረ ስብከቱ ማረጋገጡን ጠቅሶ ይህን መሰል በጭካኔ የተሞላ ድርጊት መቆም የሚችልበት ወገኖቻችንም ህገ መንግስታዊ ከለላን በማግኘት በሰላም መኖር የሚችሉበት መንገድ መፈጠር አለበት ብሏል። ጉዳዩን ተመልክቶ ውሳኔ እንዲሰጥበት ለቋሚ ሲኖዶስ ምክረ ሀሳብ ማቅረቡንም አስተዳደር ጉባኤው ገልጿል። ስለ ጉዳዩ አስተያየታቸውን የጠየቅናቸው የቤተ ክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ ሊቀ ትጉሃን እስክንድር ገብረ ክርስቶስ ጉዳዩ ወደ ሲኖዶስ የተመራ በመሆኑ ሲኖዶሱ ውሳኔ እስኪሰጥበት ድረስ አስተያየት መስጠት እንደማይችሉ ነግረውናል። እንደ አካባቢው ነዋሪ አስተያየት ከሆነ ትናንት ህዳር 24 ቀን ንጋት ላይ በአርሲ ዞን ሽርካ ወረዳ በ በታጣቂዎች ተፈጸመ የተባለውን ግድያ በተመለከተ ከኦሮሚያ ክልል መንግስት መረጃ ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። የክልሉ የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የእጅ ስልክ ላይ ደውለን ስልካቸው ጥሪ የማይቀበል ሲሆን፣ የክልሉ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ደግሞ ለስልክ ጥሪ ምላሽ አልሰጡም። ሆኖም ከቀናት በፊት በወረዳው 3 ቀበሌዎች የተፈጸመውን የ36 ሰዎች ግድያ አስመልክቶ የአሜሪካ ድምጽ የጠየቃቸው የክልሉ የኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የጥቃቱ አድራሽ እርሳቸው ኦነግ ሸኔ ሲሉ የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን እንደሆነ ገልጸዋል። ወንጀላውን ያስተባበሉት በዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በበኩላቸው ይልቁንም በዞኑ ሽርካ ወረዳ በመንግስት ኃይል ብዙ ሰዎች ተገድለዋል ሲሉ መንግስትን መልሰው መወንጀላቸው አይዘነጋም። በአካባቢው ሰሞኑን የተፈጸሙ ጥቃቶችን በተመለከተ አስተያየት የጠየቅነው የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጥቃቶቹ መረጃዎች ደርሰውት ምርመራ እያደረገ እንደሚገኝ ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅት ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባም በኦሮሚያ ክልል ያቆየናል። በኦሮሚያ ክልል ቄለም ወለጋ ዞን በጊዳሚ ወረዳ መካነ ኢየሱስ ቤተ ክርስቲያን ላይ ባለፈው ሳምንት አርብ ተፈጸመ በተባለ ጥቃት የ9 አማኞች ሕይወት እንዳለፈ እማኞችና የአካባቢውን ባለሥልጣናት አረጋግጠዋል። የአሜሪካ ድምፅ አፋን ኦሮሞ አገልግሎት ባልደረባ ቱጅቤ ሆራ የቤተሰብ አባላትንና የአካባቢውን ባለሥልጣናት እንዲሁም አማኞቹ ሲወሰዱ በቦታው የነበሩ እማኞችን ኢትዮጵያ መካነ ኢየሱስ ቤተ ክርስቲያንንም አነጋግራ ተከታዩን ዘገባ አጠናቅራለች። አሉላ ከበደ ያቀርበዋል።
በኦሮሚያ ክልል ቄለም ወለጋ ዞን ጊዳሜ ወረዳ ባለፈው ሳምንት አርብ ምሽት ህዳር 14 2016 ዓ.ም ማልኢኩ በተባለ መንደር በሚገኘው የሞንሃሞ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ውስጥ ጸሎት ላይ ከነበሩ 17 አማኞች መካከል 9 ወንዶች በታጣቂዎች እንደተወሰዱ የአይን እማኞች ተናግረዋል። በዕለቱ በቤተ ክርስቲያኒቱ ውስጥ እንደነበረችና ለደህንነቷ ስትል ስሟ እንዳይጠቀስ የጠየቀች ወጣት ለአሜሪካ ድምፅ እንደገለጸችው ከሌሊቱ 8 ሰዓት ላይ ወደ ቤተ ክርስቲያኒቱ የዘለቁት ታጣቂዎች 9 አማኞች ለይተው የወሰዷቸው ለጥያቄ እንፈልጋችኋለን በሚል መሆኑን ታስረዳለች።
አርብ ሌሊት ላይ 17 ሰዎች ሆነን እየጸለይን ሳለ በቁጥር 200 የሚደርሱ የመንግስትን ወታደራዊ ዩኒፎርም የለበሱና ሙሉ ትጥቅ ያላቸው ግለሰቦች ወደ ቤተ ክርስቲያኑ ገቡ። ስለምን እንደሚጠይቁን ባናውቅም በእናንተ መካከል ምንም የለም ብለው ጠይቀው ወደ ውጭ እንድንወጣ አዘዙን። 9 ወንዶች ከለዩ በኋላ ሴቶችንና አንድ አዛውንትን እንድንመለስ ነገሩን። በያዝነው መጽሐፍ ቅዱስ ብንለምናቸውም ለጥያቄ እንፈልጋቸዋለን ብለው ወሰዷቸው።
ወንድማቸው በታጣቂዎቹ እንደተገደለባቸው የተናገሩና ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጪም የወንድማቸውን ሞት እንዴት እንደሰሙ እንዲህ ያስረዳሉ።
የወሰዷቸው ካለንበት 20 ኪሎ ሜትር ርቀት ላይ ነበር። ቦታው ቦቶሮ ይባላል። ሰብል ጠባቂዎችና እረኞች በፍለጋ ላይ ያሉ የአካባቢው ሰዎች የተኩስ ድምጽ ወደ ሰሙበት አካባቢ ሄደው አስክሬናቸውን አገኙ። ልጆቹ በፖለቲካው ውስጥ እንኳን የማይሳተፉና በቤተ ክርስቲያን ውስጥ ያደጉ ወንጌላውያን ሰራተኞች ናቸው። አስክሬናቸው ለሶስት ቀናት ያህል ከቦታው ሳይነሳ ቆይቶ ህዝቡ ተሰብስቦ በዚያው ቀበራቸው።
ጊዳሜ ወረዳ የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ አለማየሁ በለጠ ድርጊቱ መፈጸሙን አረጋግጠው ጉዳዩ በመጣራት ላይ ነው ብለዋል።
አዎ፣ ክስተቱ ተፈጽሟል። ማን እንደፈጸመው እየተጣራ ነው። ሰራዊቱ ግን ይህን አያደርግም። እጃቸውን የሰጡና በድጋሚ የጠፉ ቦሸኔ አባላት አሉ። ይህን ድርጊት እየፈጸሙ ያሉት እነርሱ እንደሆኑ እንጠረጥራለን። የወታደር ልብስ የለበሰም ሌላም አካል አለ። በበኩላችን ያው አጥፊው ኃይል ይህን አድርጓል ብለን እንጠረጥራለን። ስለዚህ ሁኔታውን እየመረመርን ነው።
የተጎጂዎቹ ቤተሰቦች ግን ለክልሉ አስተዳደር አቤቱታ ማቅረባቸውን ገልጠው ምላሽ አለማግኘታቸውን ይናገራሉ። የመካነ ኢየሱስ ቤተ ክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ሁኔታውን እንዴት እየተከታተሉት እንደሚገኙ ጠይቀናቸው ድርጊቱን በተመለከተ በቂ መረጃ እንዳላቸውና መግለጫ ከመስጠታቸው አስቀድሞ ግን የመንግስትን ምላሽ እየተጠባበቁ እንደሚገኙ ገልጸውልናል።
ኤጋንም ቴዎፊኮፍ ቢያቱሬ ጀነባትሬ እንደተቀለ
እኔ ከሀገር ውጭ ቆይቼ አሁን ነው የተመለስኩት። በቂ መረጃ ለማግኘት ስንከታተል ስለቆየን አሁን በቂ መረጃ አለን። በጉዳዩ ላይ መንግስት እንዲያማክረን ጠይቀናል። እስካሁን ምላሽ አልሰጠንም። በእነዚህ ሁለት ቀናት ውስጥ ምላሽ ካልሰጡ በእኛ በኩል መግለጫ እንሰጣለን።
የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ድርጊቱ በታጣቂዎቻቸው አልተፈጸመም ሲሉ አስተባብለዋል። በአሜሪካ ድምፅ የአፋን ኦሮሞ አገልግሎት ባልደረባ ቱጅቤ ሆራ ለተጠናቀረው ዘገባ አሉላ ከበደ ነኝ ከዋሽንግተን ዲሲ።
ከአሜሪካ ድምፅ በቀጥታ የሚተላለፈው የማክሰኞ ምሽት ስርጭታችን ይቀጥላል። አሁን ደግሞ ወደ ትግራይ ክልል እናቀናለን። በትግራይ ክልል አስከፊ ደረጃ ላይ እንደደረሰ የተገለጸው ረሃብ ተገቢውን ትኩረት ተሰጥቶት ካልተሰራ በቀር በአስር ሺዎች የሚቆጠሩ ሰዎች ሕይወት ሊያልፍ እንደሚችል የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ አሳስበዋል። በክልሉ 52 ቀበሌዎች ከረሃብ ጉዳት የተነሳ ሰዎች እንደሞቱ የክልሉ የአደጋ ስጋት አመራር ኮሚሽን ገልጿል። በዛሬው ዕለትም ረሃቡ ከፍተኛ ጉዳት ላይ እንዳያደርስ ለማገዝ የሚሰራ ክልል አቀፍ ኮሚቴ ለማቋቋም ውይይት ተካሂደዋል። ሙልጌታ ጽባ የዚህም ጉዳይ ዝርዝር ይነግረናል።
በትግራይ ክልል ባለፈው የክረምት ወራት በሶስት ዞኖች ማለትም በምስራቅ፣ በደቡብና ደቡባዊ ምስራቅ ዞኖች በቂ ዝናብ ባለመዝነቡ ድርቅ እንደተከሰተና የተሻለ ዝናብ በታየባቸው ሰሜናዊ፣ ምዕራብና ማዕከላዊ ዞኖች ደግሞ ጊዜውን ያልጠበቀ ዝናብ በምርት ላይ ጉዳት እንዳስከተለ የክልሉ የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ገብረ ሕይወት ገብረ እግዚአብሔር ዛሬ ማክሰኞ ለአሜሪካ ድምጽ በሰጡት ቃለ መጠይቅ አብራርተዋል። ድርቁ በተከሰተባቸው ዞኖች በሚገኙ 52 ቀበሌዎች ሰዎች ከረሃብ የተነሳ ለህልፈት እየተዳረጉ እንደሆነ የገለጹት ዶክተር ገብረሕይወት ጉዳቱ የደረሰባቸውን አካባቢዎች በአስረጅነት ጠቅሰዋል።
በአብርገላ ወደ 83 የሆኑ ሰዎች እንደሞቱ፣ በአጽሪ ወደ 66 የሚሆን፣ አድግራት ጉሎም ከዳ ኢሮብ አካባቢ 77፣ እንዳባጽሃማ የሚባለው የሴንትራል ዞን 208፣ ከነዚህ ደግሞ 25 ህጻናት እንደሆኑ የመጣ ሪፖርት አለ። በረሃ ምክንያት የመጣ አሁን በዚህ ሁለት በጥቅምቱ ከዳርም የመጣ ሪፖርት ነው። ስለዚህ በጣም ሴንሲቲቭ የሆነ በተለይ የምግብ እጦቱን አሁን እየጨመረ በሚሄድበት ቁጥር የሰው ሞት ነው የመጣው።
ድርቁ እያስከተለው ስላለው ጉዳት ከፌዴራል መንግስት ጋር በመተባበር ጥናት እየተካሄደ እንደሆነ ያስታወቁት ኮሚሽነሩ በቅርቡ የጥናቱ ግኝት ለህዝብ ይፋ እንደሚደረግ ጠቁመዋል። በጥቅምትና በህዳር ወራት በክልሉ የተከሰተው ረሃብ ቀድሞ ያልተለመደ ነው ያሉት ኮሚሽነሩ በቀጣይ ወራት ችግሩ ሊባባስም እንደሚችል አመልክተዋል። በዛሬው ዕለት ክልሉ ያጋጠመው ረሃብ በህዝብ ላይ ከፍተኛ ጉዳት ሳያደርስ ለመከላከል ስለሚቻልበት ሁኔታ ውይይት እንደተካሄደ ዶክተር ገብረ ሕይወት ገልጸዋል።
ድርቁስ ምንድን ነው ያመጣው ነው? ድርቁ ወደ ረሃብ አደገ። ስለዚህ የሚበላ የለም። አሁን ደግሞ ሰዎች መሞት ጀምረዋል ነው። ስለዚህ የዛሬው መድረክ ምንድን ነው? አጠቃላይ የሚመለከታቸው ሁሉም በግልም ይሁን በመንግስትም ይሁን በመንግስታዊ ያለው ድርጅትም ያሉት እንደ አንድ ምክር ቤት ታስቦ ነው ዲክለር የተደረገው። ስለዚህ ኢንተርቬንሽን ያስፈልጋል። እንደ መንግስትም እንደ ፌዴራል መንግስትም እንደ ዩኤንም ኢንተርቬንሽን ያስፈልገናል። ስለዚህ እኛ የፈጠረ ድርቅን የነበረው ወደ ረሃብ አድገዋል። በረሃብ ምክንያት ደግሞ ሰዎች እየሞቱ ነው። ስለዚህ ዛሬ ጥሪ ነው የቀረበው ለዓለም ማህበረሰብም፣ ለዲያስፖራም፣ ለክልሎችም፣ ለፌዴራል መንግስትም ነው ዛሬ የተደረገው።
በውይይቱ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ድርቁ ያስከተለው ረሃብ ከፍተኛ አደጋ እንደጋረጠ ገልጸው ብሔራዊ ኮሚቴ ሲሉ የጠሩትን ክልል አቀፍ ኮሚቴ የከፋ ጉዳት እንዳያደርስ ለመከላከል እንደሚሰራ አስታውቀዋል።
ሲሪየስ ፌሚን አጋጥሞናል። በተግባር ሰባት ሙማት ጀምሮ ሁነታት ለው እዚህ
ከፍተኛ ረሃብ አጋጥሞናል። ሰዎችም እየሞቱ ናቸው። ይህን ለመግታት ካልተንቀሳቀስን የሺዎችን ብሎም የአስር ሺዎችን እልቂት የምናስተናግድበት አደጋ ሊፈጠር ይችላል። አደጋውን መቅረፍ ብሔራዊ አጀንዳችን አድርገን በየቀኑ የምንጨነቅበትና ሁሉንም አይነት አቅማችንን የምናሳርፍበት ሊሆን ይገባል የሚል እምነት አለን።
በውይይቱ ላይ የተሳተፈው ተክሊት ኃይላይ ከሌሎች ጓደኞች ጋር ሆኖ ገንዘብ በማሰባሰብ በጭላ በርገለ ለሚገኙ የረሃብ ተጎጂዎች ከ1800 በላይ ኩንታል እህል አድርሷል። ረሃቡን ለመቋቋም የሚቻለውም ስለ ክስተቱ አደጋው በይፋ አስቸኳይ አዋጅ በማወጅ ነው ይላል።
ያለው ሁኔታውን ለመግለጽ እንግዲህ ወዴት እንደሆነ የማያውቀውን እርዳታ መኪና ጭና ስታልፍ እርዳታም ላይሆን ይችላል ምን እንደሆነም ሳያውቅ ወደ አካባቢ ብቻ መኪና የሆነ ነገር ጭና መግባቷ እርዳታ ነው ብሎ ተስፋ በማድረጉ ብቻ እልልታውን ካቀለጠው እንግዲህ ከዚህ በላይ ምን ያህል ችግር ውስጥ እንዳለ የሚገልጽልህ ነገር የሚኖር አይመስለኝም። ያለው ምላሽ ያለው እርዳታም ገና የማንቃያ ደወል ነው የተደወለው እንጂ ገና ነው። ይህ የተደረገ የምትለውም አይደለም። አስቸኳይ አዋጅ መታወጅ አለበት። በቃ የመጀመሪያው ለሚመለከተው ኢንተርናሽናልም ናሽናልም ኮንቲኔንታል የሚሆን ኦርጋናይዜሽኖች ድጋፍ እንዲያደርጉ ጥሪ መደረግ አለባቸው። ይህን የምልበት ለአሁኑ ይደርሳሉ ብዬ ሳይሆን ሞቢላይዝ ለማድረግ ወራቶች ይፈልጋሉ፣ ገዝተው ለመምጣት ወራቶች ይፈልጋሉ። አትሊስት በየካቲት አካባቢ እንኳን እንዲደርሱ ነው። እስከዛ ለሚሞት ሰው ያው እዚህ ያለውን እንዳይሞት ለማድረግ እንሞክራለን።
የትግራይ ክልል የአደጋ ስጋት አመራር ኮሚሽነር ዶክተር ገብረሕይወት ገብረ እግዚአብሔር በ31 የክልሉ ወረዳዎች ውስጥ ባሉ በ196 ቀበሌዎች ድርቁ እንደተከሰተ ገልጸው በእነዚህ አካባቢዎች ከ140,000 ሄክታር በላይ የተዘራው ማሳ ምርት እንዳላስገኘ አስታውቀዋል። በዚህም 114,000 አባወራዎች ለረሃብ እንደተጋለጡ አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
ሙልጌታ ጽባህ እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ጎራ እንላለን። ኔልሰን ማንዴላ የደቡብ አፍሪካን የዘር መድሎ ስራ ሲታገሉ 27 ዓመታትን በስር ያሳለፉና በመጨረሻም የአገራቸው የመጀመሪያ ጥቁር ፕሬዚደንት ለመሆን የበቁ በዓለም አቀፍ ደረጃም ታላቅ ምሳሌ ሆነው ያለፉ ሰው ነበሩ። ኬት ባርትሌት ባደረሰችን ዘገባ እንደጠቆመችው ማንዴላ ከህልፈታቸው 10 ዓመታት በኋላ አገራቸው ያለችበትን የዛሬ ይዞታ ቢመለከቱ በእጅጉ ያዝኑ ነበር ሲሉ የቀድሞ ጓዶቻቸው፣ የቤተሰቦቻቸው አባላትና ተንታኞች በአንድ ድምፅ ይናገራሉ። ሙሉ ዘገባውን አሉላ ከበደ እንደሚከተለው አሰናድቶታል።
በዓለም አቀፍ ደረጃ ከፍተኛ እውቅና የነበራቸውና ተወዳጅ የነበሩት ደቡብ አፍሪካዊው ኔልሰን ማንዴላ ከአስር ዓመት በፊት እንደ አውሮፓውያን የዘመን አቆጣጠር በታህሳስ 5 2013 በ95 ዓመታቸው ነው ከዚህ ዓለም በሞት የተለዩት። የሕይወታቸውም ታላቅ ስኬት ለበርካታ አስርት ዓመታት ከቀጠለው በቁጥራቸው አናሳ የሆኑት ነጮች እጅግ ጭካኔ የተመላ አገዛዝ በኋላ ከፓርቲያቸው የአፍሪቃ ብሔራዊ ኮንግረስ ጋር በመሆን ነጻነትና ዲሞክራሲ ለአገራቸው ማምጣታቸው ነው። የቀድሞ ጠላቶቻቸውን ይቅር በማለት በዓለም እጅግ ተራማጅ ከሆኑ ሕገ መንግሥቶች አንዱን እውን አደረጉ። በዚህም ደቡብ አፍሪቃ ለዓለም የሞራል ተምሳሌትና የተስፋ ብርሃን ሆና ታየች። እናም ማንዴላ ለአንድ የሥልጣን ዘመን አገለገሉ። ማንዴላ በጡረታ ላይ ሳሉም ስለ ፓርቲያቸው ኤንሲ ሲናገሩ ከተተኪዎቻቸው አንዱ የነበሩትን የቀድሞውን ፕሬዚዳንት ጃኮብ ዙማን ጨምሮ ፓርቲያቸው በሙስና ቅሌት ውስጥ ተዘፍቋል ብለው ነበር። ዛሬም ተቺዎች የግል ሕይወታቸውን ማበልጸግ ብቻ የሚያስቡ ግለሰቦች የበዙበትና ለአብዛኛው ድሃ ደቡብ አፍሪካውያን የተሻለ ሕይወት መፍጠር ያልቻለ ድርጅት ሆነዋል ሲሉ ኤንሲን ይወቅሳሉ። ማንዴላን በስፋት ይታወቁበት በነበረው ስማቸው ማዲባ እያሉ ይህን ቢያዩ በሁኔታው እጅግ ቅር በተሰኙ ነበር ሲሉም ይህንኑ ያስረዳሉ።
በአንድ ወቅት ገናና የነበረው የአፍሪካ ብሔራዊ ኮንግረስ አባላት የሆኑ የአንዳንድ የካቢኔ ሚኒስትሮችን ምግባር ጨምሮ በሀገሪቱ እየተንሰራፋ በመጣው ሙስናና ንቅዘት በእጅጉ ባዘኑ ነበረ።
ከማንዴላ የቅርብ ወዳጆች አንዱ የነበሩትና እንደ አውሮፓውያን የዘመን አቆጣጠር በ1972 የአፓርታይድ የጸጥታ ኃይሎች በፖስታ በተላከ ቦምብ አማካኝነት የመግደል ሙከራ ያደረጉባቸው የጸረ አፓርታይድ ታጋዩ ፒተር ሃይን ናቸው የሰማናቸው። በርካታ የቀድሞ የኤንሲ ታጋዮችና በሕይወት የተረፉ የማንዴላ ዘመን ሰዎች ግን ሁኔታውን በተመለከተ አስተያየት ከመስጠት ተቆጥበዋል። ይሁንና ከታላቁ መሪ የልጅ ልጆች አንዱ የሆነው ንዳባ ማንዴላ ግን የቀደሙት የኤንሲ ታጋይ ማንዴላ ይህን ቢያዩ ምንኛ ቅር በተሰኙ ሲሉ የሰጡትን አስተያየት አስተጋብቷል።
Of course my grandfather Madiba would have been very disappointed to say the least
በእርግጥ አያቴ ማዲባ እጅግ የወዱት የነበረው ፓርቲ ኤኤንሲ ዛሬ ያለበትን ሁኔታ ቢያይ ቢያንስ ለብርቱ ሐዘን በተዳረገ ነበር። አንዳንድ የፓርቲው አባላት ኤኤንሲን ለውድቀት እየዳረጉት ነው ብዬ አስባለሁ። ያለ ጥርጥር ይህን መሰረት የሳተ ሁኔታ ይበልጥ እንዲከፋ በማድረግ ላይ ያሉ ሚኒስትሮች አሉን።
ፕሮፌሰር ሉሚኬሌ ሞንዲ በጆሃንስበርጉ የዊት ዋተርስ ራንድ ዩኒቨርሲቲ የምጣኔ ሀብት ትምህርት መምህር ናቸው። ዛሬ ደቡብ አፍሪካን ከገጠሟት ዋና ዋና ችግሮች ውስጥ ናቸው ያሏቸውን ይዘረዝራሉ።
Levels of unemployment are very, very high at about 2.5.
የሥራ አጥ ቁጥር በጣም ከፍተኛ ነው። 32.5% ገደማ ሲሆን ከሁሉም በላይ ደግሞ ያልተመጣጠነው የኑሮ ሁኔታ ይበልጡኑ ተባብሷል። ድህነትም እንዲሁ ስር ሰዷል። የውሃ፣ የመንገድና የኤነርጂ መሠረተ ልማት ተንከታክቷል።
በደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተካሄደበት 30ኛ ዓመት በሚደፍንበት በሚቀጥለው ዓመት መራጮች ዳግም ድምጻቸውን ለመስጠት ወደ ምርጫ መስጫ ጣቢያዎች ያቀናሉ። በርካታ የምርጫ ትንበያዎች እንደተጠቆሙትም ኤንሲ ለመጀመሪያ ጊዜ በአገሪቱ ሸንጎ ያለውን አብላጫ መቀመጫ ያጣል ተብሎ ተጠብቋል።
ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7:30 ሆኗል። ኢትዮጵያ ላይ ከምሽቱ 3:00 ነው። ወደ ሁለተኛው ምዕራፍ ከመሸጋገራችን በፊት ዋሽንግተን ላይ ቆይታ እናደርጋለን። በአሜሪካ ፕሬዚደንታዊ ምርጫ ፉክክር የሪፐብሊካን ፓርቲ እጩዎች አራተኛውንና የመጨረሻውን ክርክር ነገ ረቡዕ ያደርጋሉ። ለመጨረሻ ጊዜ ክርክሩ የሚያቀርቡት እጩዎች አራት ብቻ ናቸው። ይህም ታዳሚዎች ከተፎካካሪዎቹ ብዙ እንዲሰሙ ያስችላል ተብሏል። የቪኦኤ የዋሽንግተን ዘጋቢ ካሮሊን ፐርሱቲ በላከችው ሪፖርት ተፎካካሪዎቹ በክርክሩ ነጽረው ለመውጣት ምን ማድረግ እንዳለባቸው ትነግረናለች። እንግዲህ ወልዴ ያሰማናል።
ከአንድ ወር በፊት ለክርክር ሲገናኙ 5 ነበሩ። መመዘኛው ጠበቅ በማለቱ ለአራተኛውና ለመጨረሻው ክርክር የሚቀርቡት 4 ብቻ ሆነዋል። በዚህ የመጨረሻ ክርክር እያንዳንዱ ተፎካካሪ 2 ግቦች አሉት። ከሌሎቹ ነጥሮ መውጣትና ከቀድሞው ፕሬዚደንት ዶናልድ ትራምፕ እንደሚለዩ ማሳየት። በመሆኑም በትራምፕ ላይ በርካታ ትችቶች እንደሚሰነዘሩ ይጠበቃል። በዚህ ረገድ የቀድሞው የኒውጀርሲ አገረ ገዥ ክሪስ ክሪስቲ ከትራምፕ በተቃርኖ የቆሙ መሆናቸውን አሳይተዋል። ሌሎቹ ግን የትራምፕ ደጋፊ ድምፅ ሰጪዎችን ላለማስቀየም መርጠዋል። በኤመሪ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት አንድራ ግሊስፒ የትራምፕ ደጋፊ ድምፅ ሰጪዎች ሌሎች እጩዎችን ለማድመጥ ክፍት ሊሆኑ ይችላሉ ባይ ናቸው።
እንደሚመስለኝ ጥያቄውና አስቸጋሪው ጉዳይ ትራምፕን የማይደግፈው የፓርቲው ወገን ምንድን ነው ሊያንቀሳቅሰው የሚችለው የሚለው ጥያቄ ነው። ከዚህ በፊት ለትራምፕ ድምፃቸውን የሰጡትስ ትኩረታቸው ሊስብ የሚችለው ጉዳይ ምንድን ነው የሚለው ነው። ምክንያቱም ድምፃቸውን ሰጥተዋቸው የነበረ ቢሆንም ለዘላለም ከእርሳቸው ጋር ላይሆኑ ይችላሉ። ሌሎችን ለማድመጥና ለሌላ እጩ ድምፅ ለመስጠት ፈቃደኛ ሊሆኑ ይችላሉ። በተለይ አሁን ትራምፕ በርካታ የሕግ ችግሮች ባሉባቸው ወቅት
የሕግ ችግሮቹ እያሉም ወደ 91 የሚሆኑ ክሶች ናቸው ትራምፕ በመምራት ላይ ናቸው። ባለፈው ሳምንት የተካሄደ የሕዝብ ድምፅ መለኪያ እንዳመለከተው ትራምፕ 60% በማግኘት ከፍሎሪዳው አገረ ገዥ ራን ደሳንቴስ እና በተመድ የቀድሞ የአሜሪካ አምባሳደር ከነበሩት ኒኪ ሄሊ ቀድመው ይገኛሉ። ለአራተኛ ጊዜ ትራምፕ በእጩዎቹ ክርክር ላይ አይገኙም። በረቡዕ ክርክር ላይ አዲስ አጀንዳ የሚሆነው በእስራኤል ሐማስ ጦርነት የታጋቾች መለቀቅ ጉዳይ ይሆናል። እጩዎቹ የሪፐብሊካን ፓርቲው ለእስራኤል በሚሰጠው ድጋፍ ላይ ይስማማሉ። ነገር ግን ተጨማሪ አሜሪካውያን እንዲለቀቁ አልተደራደሩም በሚል ፕሬዚደንት ጆ ባይደንን ሊያብጠለጥሉ እንደሚችሉ ይጠበቃል። የጦርነት ታክቲክንም በተመለከተ ሊለያዩ ይችላሉ። አረን ካል በሚችጋን ዩኒቨርሲቲ የክርክር ኃላፊ ናቸው።
እንደሚመስለኝ የተኩስ አቁሙን በተመለከተ ጥያቄ ይኖራል። ተኩስ አቁም ያስፈልግ እንደሆነ መነጋገሪያ ይሆናል። ታጋቾችን ለማስለቀቅ ተደጋጋሚ ተኩስ አቁም ማድረግን በተመለከተ ጉዳዩ ሊነሳ ይችላል። ያ የማይሳካ ከሆነ ደግሞ ታጋቾችን ለማስለቀቅ በጋዛ ላይ ጥቃቱ ይቀጥል የሚል ነገርም ሊነሳ ይችላል። ይህ ግን የሚፈለገውን ውጤት የሚያመጣ አማራጭ አይደለም።
እጩዎቹ የሪፐብሊካን ድምፅ ሰጪዎችን ለማሳመን ነገ ምሽት የሁለት ሰዓት ያህል ጊዜ አላቸው። በግዛት ደረጃ የሚደረገው ፉክክር ካውከስ ከስድስት ሳምንት በኋላ ይካሄዳል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ የምሽት ስርጭታችን ነው። የመጀመሪያው ምዕራፍ ጨርሰን ወደ ሁለተኛው አጋማሽ የምንዘዋወርበት ሰዓት ላይ ደርሰናል። የመጀመሪያው መሰናዷችን ትምህርት ነው። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ጎርፍ የተጠለቀለቁት ትምህርት ቤቶች በሙላቱ በመወጣታቸው ከ3000 በላይ ተማሪዎች ከትምህርት ገበታ ውጪ እንደሆኑ የወረዳው አስተዳደርና የአካባቢው ነዋሪዎች ለአሜሪካ ድምፅ በስልክ ተናግረዋል። የወረዳው አስተዳዳሪ አቶ ፍቅረ ማርያም አይመላ በጎርፍ ሙላቱ በተዋጡ ትምህርት ቤቶች ምትክ ተፈናቃዮች በተጠለሉባቸው ስፍራዎች ጊዜያዊ ትምህርት ቤቶችን ለማቋቋም እንቅስቃሴ እንደተጀመረም አስታውቀዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ በወረዳው የሚገኙ 28 ትምህርት ቤቶች በውሃ ሙላት በመጎዳታቸው የመማር ማስተማር ሂደቱ እንደተስተጓጎለና የጤና ተቋማትም ከአገልግሎቱ ውጪ እንደሆኑ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ይዘዋል።
የኦሞ ወንዝ ሙላት ባስከተለው የጎርፍ አደጋም ማኅበራዊ ተቋማት መውደማቸውን አንዳንዶቹም መከበባቸውን ከተፈናቃዮች ውስጥ አንዱ የሆኑት አቶ ካሳውን ሻለ ተናግሯል። ልጆቻቸው ይማሩባቸው የነበሩ የሳልኮልመና የቦርሻ ተቀበለ ትምህርት ቤቶች መዘጋታቸውንም ገልጿል።
ልጆች ትምህርት የተማሩ መጠን የማቋረጥ ስለደረሰባቸው ጠቅላላ አሁን እዚህ መንደር ውስጥ ነው ያሉ። ጠቅላላ አራት መንደር ተፈናቅሎ ወደዚህ ስለወጡ እዚህ አካባቢ ላይ አሁን የጤና አሁን በሸራ መሰለኝ የተሰራ ነው። ግን ያው የተንቀሳቀሱ እየሰሩ ነው። ነገር ግን ግብርና ትምህርት በቃ ልጆች አሁን መንደር ውስጥ ነው ሙሉ ከወረዳ ማዕከል የተንቀሳቀሱ እያከሙ ነው። ግን አሁን እዚህ ቅድምም አሁን የመጡ ህመምተኞች ፔሽንቶች አሉ። ነገር ዛሬ አልመጡም ሰዎቹ። እዛ ያለው ንብረት በውሃ ተከቦ ጠቅላላ በቃ ውሃ በውሃ ነው ሆነ። ለዛ ነው ተፈናቅሎ ለዚህ
በቂ ሰብአዊ ድጋፍ እንደማይቀርብላቸውና ያለመጠለያ እንደምኖሩ እንዲሁም በተለያዩ ቀበሌዎች የሚገኙ ትምህርት ቤቶች በሙላቱ በመዋጣቸው ትምህርት መቋረጡን የተፈናቃዮች ተወካይና ተፈናቃይ ነኝ የሚሉት አቶ ታደሰ ቶሸ ገልጿል።
ስድስት ክፍል አለ። ይህ ሁለተኛ ደረጃ ከአንድ እስከ ስምንት ደግሞ አንድ ትምህርት ቤት አለ። ከላይ ወደ ሶስት ትምህርት ቤቶች ናቸው። ትምህርት ቤቱ በውሃ እዛ ስለተከበበ አሁን ትምህርት ተቋርጧል። ልጆችም እዚህ ቤተሰቦቻቸው ጋር ወደዚህ ስለወጡ አሁን ትምህርት ተቋርጧል። ጤናዎች እዛ ቀርቷል። አሁን ጤናዎች ግን እየመጡ እዚህ ሰፍሯል። በቦታው ላይ ሰፍሮ ተተክሎ እየሰሩ ነው። ጤናዎች ያው በቂ አይደለም። ግን እስካሁን ልጆች ተማሪዎች ዝም ብሎ እዚህ ጋር ቁጭ ብሏል። ተቋርጧል።
በተጨማሪም ጤና ጣቢያዎችና ጤና ኬላዎች መከበባቸውና መጎዳታቸውን ተናግሯል።
ውሃ አሁን እዚህ ከዚህ በኋላ እንደውም ከዚህ አንሄድም፣ ወደዛ አንመለስም። እዚህ ሆነን ለእኛ የሚያስፈልገው ተቋማቶች ትምህርት ቤቱ ለተማሪዎች ትምህርት ቤትም ሁሉ ተቋርጧል። ትምህርት ቤት እዚህ ጋር መንግስት ለእኛ መገንባት አለበት። ጤና ኬላ፣ ሕክምና ቤት ሐኪም ቤትም እዚህ ጋር መሰራት አለበት። ለነፍስ ጡሮች፣ ለታመሙ ሰዎች ይህን ሁሉም መሟላት አለበት።
የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይምላም በጎርፉ ጉዳት ደርሶባቸዋል ካሏቸው ከ30 ትምህርት ቤቶች ከ3000 በላይ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን ለአሜሪካ ድምፅ በስልክ ተናግሯል። ተፈናቃዮች በተጠለሉባቸው ትምህርት ለማስጀመር ጥረት የተደረገ ነው ብሏል።
በወረዳ ኮሚትመንት ተወያይተን ውሳኔ አስተላልፈን ህዝቡ ሙሉ በሙሉ መውጣት ወደ ደረቃማ ቦታ እንዲወጣ እያደረግን ያለ ነው። ከዛ ውጭ እንጆዎችም አሉ። ኢማጂን ዋንዴ የሚባል ፕሮጀክት እንጆ ክለም ላይ የጊዜያዊ ትምህርት ቤት እንዲጀምር፣ ከዛ ውጭ ወርድ ቪዥን ደግሞ አሪኳን ላይ እንዲጀምር እንዲል ተነጋግረን እነሱም አሁን ኦልሬዲ ወደ ስራ ገብቶ ነው ያሉት። ከዛ ውጭ እህሎች እየቀረቡ ነው። ነገር ግን ያው ዘላቂ መፍትሄ ላይ ገና የመጀመሪያ ዙር የሚሆነው በአጭር ጊዜ ውስጥ ማድረግ ያለብን እቅድ ነው አወጣነው። ከዛ የዘላቂ ደግሞ አወጣናል።
በወደሙት ምትክ ግዛው ትምህርት ቤቶችን ለማቋቋም እንቅስቃሴ ስለመጀመሩም አቶ ፍቅረ ማርያም ተናግሯል።
ቀጣይ እንደ መንግስት ወደ 24 ትምህርት ቤቶች እንዲገነቡ ተነጋግረን ወደ 4 ጤና ጣቢያዎች እንዲገነቡ፣ ጤና ኬላ ከ10 በላይ ጤና ኬላዎች እንዲገነቡ፣ የወደመብኝ እንዲገነቡ በሱ ዙሪያ ላይ በደንብ
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ህዳር 7 ቀን 2016 ዓ.ም ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ ቆዳ ስፋት 65% በጎርፍ ሙላት መጥለቅለቁን አስታውቋል። በወረዳው የሚገኙ 28 ትምህርት ቤቶች፣ 9 የጤና ተቋማት፣ 21 የውሃ ተቋማት እንዲሁም 13 ሶላር ኃይሎችና ሌሎችም መሠረተ ልማቶች መውደማቸውን አስታውቋል። በዚሁ ምክንያት ትምህርት መስተጓጎሉና የጤና ተቋማት በጎርፍ በመጥለቅለቃቸው ከአገልግሎት ውጪ መሆናቸውንም ቢሮው አረጋግጧል። በደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጥለቀለቁና በጎርፍ የተፈናቀሉትም ሰዎች ቁጥር 79,000 መሆናቸውን የወረዳው አስተዳዳሪ አቶ ፍቅሬ ማርያም አይመላም ለቪኦኤ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታን ዘብዴዎስን ለቀደመው ዘገባ እናመሰግናለን። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ መሰናዶ ደግሞ ንግድና ምጣኔ ሀብት ነው። አበዳሪ ሀገራት ለኢትዮጵያ የብድር እፎይታ መፍቀዳቸው ከጊዜያዊ መፍትሄነት የዘለለ ኢኮኖሚያዊ ጥቅም የለውም ሲሉ የአሜሪካ ድምፅ ያነጋግራቸው የምጣኔ ሀብት ባለሙያዎች ተናገሩ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ የ1.5 ቢሊዮን ዶላር እፎይታ ኢትዮጵያ ማግኘቷን በሕዝብ ተወካዮች ፊት ቀርበው የሩብ ዓመት እቅድ አፈጻጸም ባቀረቡበት ወቅት ተናግረዋል። የኢትዮጵያ ኢኮኖሚ መዋቅራዊ የፖሊሲ መፍትሄ ያስፈልገዋል ያሉት ባለሙያዎቹ አሁን ካለበት የተወሳሰበ ችግር አንጻር እፎይታ ቢሰጥም በቀጣይ ጊዜያት ለመክፈል የሚያስችል ተጨማሪ ገቢ የሚያመነጭ አይደለም ይላሉ። አስማማዋዬ ነው የዚህን ጉዳይ ዝርዝር ነግረናል።
ኢትዮጵያ ተደጋግሞ ስትጠይቅ የቆየችው የብድር መክፈያ ጊዜ እፎይታን የአበዳሪ ሀገራት መፍቀዳቸውን መንግስት ከሰሞኑ ገልጿል። የብሔራዊ ባንክ ገዢ ማሞ ምህረቱ የ1.5 ቢሊዮን ዶላር እፎይታ ማግኘቷን ያረጋገጡት ህዳር 19 2016 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው የተቋማቸውን የሩብ ዓመት እቅድ አፈጻጸም ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው።
በየዓመቱ ለዕዳ ልንከፍለው የሚገባውን ወደ 1.5 ቢሊዮን ዶላር እዛ አካባቢ የሚደርስ ገንዘብ ለመቀነስ አስችሎናል። ይሄ በሚሆንበት ጊዜ በአጠቃላይ አውትፍሎው ወይም ደግሞ የሚወጣው ገንዘብ ወደ 1.5 ቢሊዮን ዶላር ስለሚቀንስ በአጠቃላይ ኢትዮጵያ ውስጥ የተረጋጋ የውጭ ምንዛሬ አስተዳደር እንዲኖር ከፍተኛ የሆነ እገዛ ያካሄዳል።
ቀደም ብሎ በተለያየ መልኩ በአበዳሪዎችና በኢትዮጵያ መንግስት በኩል ሲደረጉ የነበሩ ንግግሮችን ተከትሎ እፎይታው እንደተፈቀደላት ሲገለጥ ቢቆይም የብሔራዊ ባንክ ገዢ ይህን ሲያረጋግጡ የመጀመሪያው የመንግስት ኃላፊ ናቸው። በዚህ ጉዳይ ያናገርናቸው በአዲስ አበባ ዩኒቨርሲቲ ምጣኔ ሀብት መምህር ዶክተር አጥሎ አለሙ የብድር መክፈያ ጊዜ ሽግሽጉ ለሀገሪቱ መጠነኛ እፎይታን ያስገኛል ይላሉ።
እንግዲህ ይሄ እዳን ለመክፈል የውጭ ምንዛሬ ችግር በሆነበት ጊዜ እዳን መክፈል ስለሚቸግር እሱን ፋታ ለማግኘት ነው። እንግዲህ ያው መንግስት ብድር እየፈለገ ይመስለኛል። አሁን ብድር እየጠየቀ ነው። ነገር ግን ገና ብድር እየጠየቀ ብድር ደግሞ መክፈል ግዴታ ስላለበት ያ ፋታ ይሰጠዋል። ዴፊኒትሊ ምንም አጠያይቅም። ያው ብዙ ስለሆነ 1.5 ቢሊዮን ዶላር ይዘግይ ሲባል ትልቅ ፋታ ይሰጠዋል ማለት ነው። ያን ያህል መክፈል የነበረበትን አሁን በመክፈል ፋንታ ሌላ ጊዜ እንዲከፍል በዚህ አጣብቂኝ ውስጥ ያወጣዋል እንደማለት ነው። የተወሰነ ያግዘዋል።
ይህንን አስመልክቶ ሮይተርስ ባወጣው ዘገባ ከቻይና ውጭ ያሉ አበዳሪ ሀገራት የብድር መክፈያ እፎይታው ሀገሪቱ እስከ መጪው መጋቢት 2016 መጨረሻ ድረስ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር በምታደርጋቸው ድርድሮች ከስምምነት ላይ እንዲደርስ ቅድመ ሁኔታ ማስቀመጣቸውን ጠቅሷል። የኢትዮጵያ ዕዳ ጋር የተያዘ ኢኮኖሚያዊ ችግር ቀደም ብሎም የነበረ ስለመሆኑ የሚናገሩት ሌላው የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በበኩላቸው ኢኮኖሚያዊ ችግሩ ተባብሶ በቀጠለበት ወቅት የተገኘው እፎይታ ጊዜያዊ መፍትሄ ቢሆንም ብቻውን ግን ችግሩን አይፈታም ይላሉ።
እዳ ማሸጋሸጉ ኢትዮጵያ ካለባት እጅግ በጣም መጠነ ሰፊ ከሆነ ችግር ይሄ የእዳው መክፈል ጉዳይ አንዱ አካል ነው እንጂ ብቻውን ነጥያለ። አሁን በበኩሌ የኢትዮጵያ የመንግስት ፖሊሲ ምን አይነት ነው? አንድ ሀገር ሲበደር እኮ የሚበደርበት ምክንያት አለው። ብድሩን ለምን እንበደራለን? ለማን ጥቅም? ምን ለማምረት ምን ለመስራት የሚሉት ጥያቄዎች በጣም ወሳኝ ናቸው። ምክንያቱም አሁን ሪሊፍ ወይም ደግሞ እፎይታ ቢገኝ መሰረታዊ የሆኑ ችግሮች ካልተፈቱ ችግሩ ሊፈታ አይችልም የሚል አቋም ነው ያለኝ።
ኢትዮጵያ እስከ መጋቢት 2015 ዓመተ ምህረት ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት የውጭ ብድር 28.1 ቢሊዮን ዶላር ደርሷል። ዶክተር አክሎግ ቢራራ ሀገሪቱ አሁን ካለችበት የሰላም ሁኔታና ኢኮኖሚ ከገጠመው የተወሳሰበ ችግር አንጻር ሲታይ በቀጣይ ጊዜያት ለመክፈል የሚያስችል ተጨማሪ ገቢ ለመፍጠር የሚቻል አይደለም ይላሉ።
ምን አምርተን ምን ሽጠን እዳውን ልንከፍል እንችላለን? ወይንስ ደግሞ የምንሸጣቸው ነገሮች አሉ ወይ? ምን ሽጠን ነው ብድሩን የምንከፍለው? የኢትዮጵያ አየር መንገድን ሽጠን ነው? የኢትዮጵያ ኤሌክትሪክ ኩባንያን ሽጠን ነው? ቴሌኮምን ሽጠን ነው? ምን ሽጠን ነው የሚለው ያሳስበኛል በበኩሌ። ምክንያቱም ይህች ሀገር እዳ ተሸካሚ የሆነችው ዛሬ ብቻ አይደለም፣ ቀደም ብሎም ነው። አሁን ተባብሷል ሁኔታው። ስለተባባሰ አሁን ባለፈው በአሜሪካ ኮንግረስ ውስጥ ውይይት ነበረ፣ እኔ ተገኝቼ ነበረ፣ ሳዳምጥ ነበር። የኢትዮጵያ የኢኮኖሚ ሁኔታ ያሳስበናል ብለዋል ማይክ ሀመር። የተናገሩት ትክክል ነው። እዳውም ያሳስበናል ብለዋል። በኢትዮጵያ ውስጥ ሰላምና እርጋታ የለም። ሰላምና እርጋታ በሌለበት ሀገር ምርትን ለማምረት አይቻልም። ሰው ሊገበያ አይቻልም። ቡና በብዛት ለማምረት አይቻልም። ሰሊጥ ለማምረት አይቻልም። እንቅስቃሴ የለም። ስለዚህ የመሸጋሸግን ቢኖር የፖሊሲን ለውጥ በኢትዮጵያ ውስጥ እስካልተከሰተ ድረስ በምንም አይነት ችግሩን ልንወጣው አንችልም የሚል ግንዛቤ ነው ያለኝ።
በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥላውም ሀገሪቱ ከዕዳ ጋር የተያዙ ችግሮችን በዘላቂነት ለመፍታት የውጭ ምንዛሬን ማስገኘት የሚችሉ ምርቶችን አምርቶ ለመሸጥ የሚያስችል ሁኔታ መፍጠር ይኖርባታል ይላሉ።
ኢትዮጵያ በእዳ ተዘፍቃለች፣ ምንም ጥያቄ የለውም። እዳ ውስጥ ነው ያለችው። ከእዳው እንግዲህ ለመውጣት ያለው አማራጭ በመጀመሪያ ደረጃ አነሰም በዛ የምታገኘውን የውጭ ምንዛሬ ፍሬ ባለው ስራ ላይ ማዋል ነው። አሁን እንደሚታየው የኢትዮጵያ መንግስት የሀገር ውስጥ ጦርነት ያካሂዳል፣ ሌሎችም ደግሞ ራኔዎች አሉ እና እነኝ ሁኔታዎች የበለጠ ወጪ ያስወጡታል። እሱ ደግሞ ምርት የሚያመጡ አይደሉም ወይም ገንዘብ የሚያመጡ አይደሉም እና በዘላቂነት ለመፍታት የመጀመሪያው ነገር ምንድን ነው? ያለውን ሀብት በብልሃት መጠቀም ነው። ሁለተኛ የውጭ ምንዛሬ ለማፍራት በሀገር ውስጥ ያለውን ምርት ከፍ እንዲል እንዲሰፋና ለኤክስፖርት ለውጭ ንግድ የሚሆኑ ነገሮችን በብዛት ማምረት መቻል ነው። ለሱ ደግሞ እንደገና ያው ሰላም ይፈልጋል። ሰውም ተረጋግቶ መስራትን ይፈልጋል። የሀገር ውስጥ ኢኮኖሚያዊ እንቅስቃሴ የተረጋጋ መሆንን ይፈልጋል። ይሄ ኢንፍሌሽኑም መቆም አለበት እና ይሄ ሁኔታ ሲፈጠርለት ኢኮኖሚው ለውጭ ንግድ ሊቀርቡ የሚችሉ ነገሮችን ማምረት ይችላል ማለት ነው እና በበቂ ሁኔታ የውጭ ምንዛሬ ለማግኘት የሚያስችሉ ምርቶችን ማምረት ከተቻለ እና መሸጥ ከተቻለ እዳን ለመክፈል ያስችላል ማለት ነው።
የኢትዮጵያ መንግስት የውጭና የሀገር ውስጥ አጠቃላይ ብድር 60.6 ቢሊዮን የአሜሪካን ዶላር መድረሱን የገንዘብ ሚኒስቴር ባለፈው ዓመት የሰኔ ወር ሪፖርቱ አስታውቋል። አሁን ያለውን የውጭ ምንዛሬ እጥረትና ኢኮኖሚያዊ ችግሮችን ለመፍታት የሚያስችሉ ተጨማሪ ብድር አማራጮችንም ከዓለም አቀፉ የገንዘብ ተቋም IMF ጨምሮ ከሌሎች አበዳሪ ሀገራት እየፈለገ ስለመሆኑም ተገልጿል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው፣ እናመሰግናለን። ወደ ቀጣዩ ዘገባ ስንሸጋገር በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊሲ አስመልክቶ ባለፈው ሳምንት የምስክርነት ቃሉን አዳምጧል። በምክር ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልክተኛ ማይክ ሀመርና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ የአፍሪካ ቢሮ ምክትል ረዳት አስተዳደር ቴይለር ቤክልማን ሲሆኑ በኢትዮጵያ የሚታየው የፖለቲካ፣ የደህንነት፣ ኢኮኖሚያዊና ሌሎች ተያያዥ ጉዳዮች ዙሪያ አሜሪካ ያላትን አቋም ይፋ አድርገዋል። በምክር ቤቱ ተገኝታ ሂደቱን የተከታተለችው ስመኝሽ የቆየ ቀጣዩን ዘገባ አጠናቅራለች።
በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ውስጥ የተካሄደውን የእማኞቹ ቃል የማዳመጥ ሂደት በንግግር የከፈቱት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሊቀመንበር የሆኑት እንደራሴ ጆን ጄምስ ናቸው። ኮሚቴው በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል የተፈረመውን የሰላም ስምምነት ትግበራን ለመፈተሽና በተለይ ደግሞ የአሜሪካና የኢትዮጵያን የሁለትዮሽ ግንኙነት ለመገምገም የተሰበሰበ መሆኑን ያብራሩት ጄምስ ኢትዮጵያ የተጓዘችበት ያለው መንገድና አሜሪካ የምትከተለው የፖሊሲ አቅጣጫ እንደሚያሳስባቸው ገልጸዋል። የምስክርነት ቃላቸውን እንዲሰጡ የተጠሩት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመርና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም ስለ ሰሜን ኢትዮጵያ የሰላም ስምምነት አፈጻጸም፣ በአማራና በኦሮሚያ ክልሎች ስለቀጠለው ግጭትና ኢትዮጵያ እንደ ቻይና፣ ሩሲያና የተባበሩት አረብ ኤምሬትስ የመሳሰሉ ሀገሮች ጋር ስለፈጠረችው ሰፊ ኢኮኖሚያዊ ትስስር እንዲያብራሩ ጠይቀዋቸዋል። አስቀድመው የምስክርነት ቃላቸውን የሰጡት አምባሳደር ማይክ ሃመር የባይደንና ሃሪስ መንግስት በዋናነት ከአንድ አመት በፊት በኢትዮጵያ መንግስትና በህወሓት መካከል በተደረሰው የሰላም ስምምነት አፈጻጸም ላይ እንዳተኮረ ገልጸዋል።
Over the last year we have seen significant progress. For example, independent monitors
ባለፈው አንድ አመት ውስጥ ከፍተኛ መሻሻል አይተናል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና ሌሎች ገለልተኛ ታዛቢዎች እንዳስተዋውቁት የሰሜኑ ጦርነት ከቆመ በኋላ በትግራይ ውስጥ ይፈጸም የነበረው የሰብአዊ መብት ረገጣና የመብት ጥሰት በከፍተኛ ሁኔታ ቀንሷል። ጎን ለጎን ደግሞ የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ቆቆሞ ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን ሪፖርት አሁንም በምዕራብ ትግራይ ችግር መኖሩንና በኤርትራ ኃይሎች እየደረሰ ያለው በደል አሁንም መቀጠሉን ማመላከቱ ብዙ መሰራት እንዳለበት ያሳያል።
አምባሳደር ሃመር አያይዘው በአማራ ክልልና በኦሮሚያ ክልል የቀጠለው ግጭትም የአሜሪካን አስተዳደር በከፍተኛ ሁኔታ እንደሚያሳስበው አመልክተዋል።
And we are deeply concerned about the ongoing violence in Amhara and Oromia. There have been credible and severe
ከግጭት ጋር የተያያዘ መጠነ ሰፊና ከባድ ጾታዊ ጥቃት፣ በጣም ብዙ ቁጥር ያለው ሰው ሕይወት መጥፋትና ከፍተኛ መጠን ያለው የኢኮኖሚ መቃወስን ጨምሮ ከፍተኛ ጥቃትና የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒነት ያላቸው ሪፖርቶች አሉ። በቅርቡ በአማራ ክልል በአስቸኳይ አዋጁ ስር እየተፈጸሙ ያሉ የንጹሃን ሰዎች ሞት፣ ያለ ፍርድ ቤት ትዕዛዝ እስር እንዲሁም በዘፈቀደ የሚፈጸም ግድያ ዙሪያ የሚወጡ ሪፖርቶች ያሳስቡናል። በዚህ ግጭት ውስጥ ያሉ አካላት ሁከትን ከመፍጠር የጥላቻ ንግግሮች እንዲቆጠቡና የሰላማዊ ዜጎችን ደህንነት እንዲጠብቁ አሳስበናል።
አምባሳደር ሃመር አክለው ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በፋኖና በኢትዮጵያ መንግስት መካከል አማራ ክልል ውስጥ እየተካሄደ ያለው ግጭት በንግግር እንዲፈታ ግፊት ማድረጋቸውን ገልጸዋል። መንግስት በአማራ ክልል ላይ የጣለውን ያስቸኳይ ጊዜ አዋጅ እንዲያነሳ፣ ኢንተርኔት እንዲለቀቅና መገናኛ ብዙሃን ወደ ክልሉ ገብተው ያለውን ሁኔታ እንዲያጣሩ እንዲፈቀድ ማሳሰባቸውንም አብራርተዋል። በተመሳሳይ ሁኔታ የምስክርነት ቃላቸውን የሰጡት በዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም የሰሜን ኢትዮጵያ ሰላም ስምምነት ለትግራይ ሕዝብ ሲፈለግ የነበረውን እፎይታ መስጠቱን ገልጸው የስምምነቱ አካል የሆኑት እንደ ትጥቅ ማስፈታት፣ የሰራዊት መበተንና ከሰላማዊ ሕዝብ ጋር ማዋሃድ እንዲሁም የሽግግር ፍትህ የመሳሰሉ ስራዎች ግን አሁንም እንደሚቀሩ አመልክተዋል።
Yet many of the most critical commitments in this agreement have yet to be fully realized.
ኢትዮጵያ ሁንም የግጭቱ ውጤት ከሆነ እንደ ሰፊ ጾታዊ ጥቃትና እንደ አማራና ኦሮሚያ ክልል ባሉ ሌሎች የሀገሪቱ ክፍሎች ከመፈጸሙ የሰብአዊ መብት ጥሰቶች ጋር ትግል ላይ ናት።
የምስክርነቱን ሂደት የመሩት ሊቀመንበሩ ጄምስ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር መኖር አስፈላጊነትን አስመልክተው በቅርቡ አድርገውት የነበረው ንግግር ወደፊት በቀጠናው አዲስ ግጭት ሊቀሰቅስ ይችላል የሚል ፍርሃታቸውን ገልጸዋል። የኢትዮጵያ መንግስት የሰላም ፍላጎት የሌለው እንደሆነና ምዕራቡን ዓለም በተለይም ዩናይትድ ስቴትስን የሚፈልገው እየተባባሰ የመጣውን የገንዘብ ችግሩን ለመፍታት ብቻ መሆኑ እያሳሰባቸው መሄዱንም አመልክተው ከምስክሮቹ ማብራሪያ ጠይቀዋል።
In October 2023, Abiy publicly argued that Ethiopia landlocked
በአውሮፓውያኑ ጥቅምት 2023 አብይ በአደባባይ ኤርትራ ነጻ ከወጣች ጊዜ ወዲህ ኢትዮጵያ የባህር በር የሌላት ሀገር መሆኗንና ህዝቧን ከጂኦግራፊያዊ እስር ቤት ለማውጣት የቀይ ባህርን ወደብ ማግኘቷ የህልውና ጉዳይ መሆኑን ገልጸዋል። ታሪክን፣ ጂኦግራፊን፣ በብሔርና ኢኮኖሚያዊ ምክንያቶችን በመጥቀስ የቀይ ባህርን ጉዳይ መክፈት ወደፊት አዲስ ግጭት ሊቀሰቅስ የሚችል ጉዳይ ነው።
አምባሳደር ሃመር ለዚህ ፍራቻ ዘል ጥያቄ ምላሽ የሰጡት ስጋቱ የአሜሪካ ብቻ ሳይሆን የሌሎች በቀጠናው የሚገኙ ሀገራትም ጭምር መሆኑን በማስመር ሲሆን ጠቅላይ ሚኒስትር አብይ ለዚህ ንግግራቸው ማስተባበያ መስጠታቸውንም ጠቅሰዋል።
But I would also note that the Prime Minister has publicly said
ጠቅላይ ሚኒስትሩ መልሰው ወደብ የማግኘት ጥረቱ በንግድ ትስስርና በሰላማዊ መንገድ እንደሚደረግ በይፋ መናገራቸውን ማመላከት እፈልጋለሁ። ከዚህ አንጻር በዩናይትድ ስቴትስ እይታ በቀጠናውም ሆነ በተለይ ደግሞ ኢትዮጵያ ውስጥ ግጭቶችና ጥቃቶችን ሰላማዊ በሆነ መንገድ መፍታት አስፈላጊ መሆኑን በግልጽ ነግረናቸዋል።
ከግማሽ ሚሊዮን በላይ የሚሆን ሰው ህይወት የጠፋበትን ሰሜናዊውን የኢትዮጵያ ክፍል መልሶ ለመገንባት ከ20 ቢሊዮን ዶላር በላይ እንደሚያስፈልግ የዩናይትድ ስቴትስ ግምት ያመለክታል። 28 ቢሊዮን ዶላር የሚጠጋ የውጭ ብድር ያለባት ኢትዮጵያ ግን በከፍተኛ የዋጋ ንረትና በውጭ ምንዛሬ እጥረት ኢኮኖሚዋ እየተንገዳገደ በመሆኑ እንደ ቻይናና ዓለም አቀፉ የገንዘብ ተቋም IMF ከመሳሰሉ አበዳሪዎች የእፎይታ ጊዜ ጠይቃለች። አሁን ኢትዮጵያ ካለችበት ፖለቲካዊ ሁኔታ አንጻር ይህ ድጋፍ ያስፈልጋታል ወይ የሚለው የአሜሪካ ተመራጭ ምክር ቤት አባላቱ ጥያቄ ነው። ቤክልማን ምላሽ ሰጥተዋል።
We believe very firmly that it's in our interests, it's in the Ethiopian people's interest, and it's in the world's interest.
ኢትዮጵያ ውስጥ የኢኮኖሚው ውድቀት እንዳይከሰት መከላከልና ኢትዮጵያውያን በሁለት እግራቸው እንዲቆሙ ማገዝ ለኛም ለኢትዮጵያ ሕዝብም እንዲሁም ለዓለምም ይጠቅማል ብለን እናምናለን። ይሄንን የምናደርገው ከ126 ሚሊዮን ሕዝቧ ከ40 በመቶ በላይ የሚሆነው አብዛኛው ከ15 ዓመት በታች የሆነ ወጣት ባለባት ሀገር ነው። ለዚህ ነው እነዚህን ሂደቶች የምንደግፈው። ድጋፋችንን ስንሰጥ ግን ከሴቶቻችንና ኢትዮጵያ ውስጥ ካለን ጥቅም ጋር በሚስማማ መልኩ ነው።
በቅርብ ዓመታት ውስጥ በኦሮሚያ ክልል በመቶዎች ለሚቆጠሩ ሰዎች ሕይወት መጥፋት ምክንያት የሆነውን በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚካሄድ ግጭት ለመፍታት በታንዛኒያ የተካሄዱ ድርድሮች ያለ ስምምነት ተጠናቀዋል። ይህም በክልሉ የሚፈጸሙ ግድያዎችና የመብት ጥሰቶች እንዲቀጥሉ አድርጓል። የአሜሪካ ምክር ቤት ተመራጭ እንደራሴ ቶማስ ኪን በድርድሮቹ ላይ አሜሪካን ወክለው ታዛቢ ለነበሩትና እነዚህን ግጭቶች በሰላማዊ መንገድ ለመፍታት የአሜሪካ ተሳትፎ አስፈላጊ መሆኑን ላሰመሩበት አምባሳደር ሀመር ድርድሩ እንዳይሳካ እንቅፋት የሆነው ምን እንደሆነና ድርድሩ መቼ ሊቀጥል ይችላል ብለው እንደሚያምኑ ጥያቄ አቅርበውላቸዋል።
When I took this job in June of 2022, I was told that this horrific war in Tigray in northern Ethiopia would never end.
ይህንን ኃላፊነት ሰኔ ላይ ስረከም በዘመን ኢትዮጵያ የነበረው አስከፊ ጦርነት መቼም እንደማያበቃ ነበር የተነገረኝ። ሆኖም በጸጥታ ዲፕሎማሲና ከአፍሪካ ህብረት ጋር በመተባበር ከፍተኛ ለውጥ ያመጣ ሰላም ማግኘት ችለናል። አሁን ደግሞ በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረጉ ንግግሮች ውስጥ ተሳታፊ ነን። የምንፈልገውን ውጤት እናመጣለን ብሎ መናገር ከባድ ነው። አሜሪካ ያለ ሰው በአጭር ጊዜ ምላሽ ማግኘት ይፈልግ ይሆናል። ነገር ግን ድርድሩ በጣም አስቸጋሪ ነው። ዳር ሰላም የቆዩት ለሁለት ሳምንት ከግማሽ ነበር፣ ግን መሻሻሎች ታይተዋል።
Of course, it's not only just the government, but both parties need to be prepared to
መንግስት ብቻ ሳይሆን ሁለቱም ወገኖች አንዳንድ ፍላጎታቸውን ለመተውና ለመስማማት ጦርነት መፍትሄ ያለመሆኑን ለመወሰን እንዲሁም ለህዝባቸው የሚበጀውና ሰፊ ዓላማቸውን የሚያሳካው ወደ ፖለቲካዊ ውይይት መግባት መሆኑን ለመወሰን የሚያስችል ብርታት ያስፈልጋቸዋል።
ሌላው በምክር ቤቱ አባላት አጽንኦት የተሰጠው በሰሜን ኢትዮጵያው ጦርነት ወቅት የሰብአዊ መብት ጥሰት ያደረሱ ግለሰቦች ለፍርድ እንዲቀርቡ የአሜሪካ መንግስት ምን ማድረግ ይችላል የሚለው ጥያቄ ነው። ለዚህ ምላሽ የሰጡት አምባሳደር ሀመር ይህ የኢትዮጵያ መንግስትና የጦር ሰራዊታቸው የጦር ወንጀሎችን የፈጸሙት የኤርትራ መንግስት ኃላፊነት መሆኑን አስረድተው የአሜሪካ መንግስት ግን ማንኛውንም ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። በኢትዮጵያ እንዲካሄድ የሚታሰበው የሽግግር ፍትህ ሂደትም ዓለም አቀፍ ደረጃን የጠበቀ እንዲሆን ለማድረግ አሜሪካና ሌሎች ዓለም አቀፍ አካላት አስፈላጊውን ድጋፍ እያደረጉ መሆኑን አመልክተዋል።
The process is ongoing. I know that we are impatient in terms of wanting to see that justice be done and then
But in discipline እና ግለሰቦች በህግ እንዲጠየቁ ከመፈለግ አንጻር ትግስት እንደሌለን አውቃለሁ። ነገር ግን በሁሉም ምርከን የሚገኙ የመንግስታችን ኃላፊዎች ከኢትዮጵያ መንግስትና የሽግግር የፍትህ ሂደቱን ለማሻሻል ኃላፊነት ካለባቸው አካላት ጋር እየተነጋገረ ሁሉን ያካተተ የሽግግር ፍትህ እንዲኖር ግፊት እያደረጉ ነው። በተጨማሪም ውስጥ ለውስጥ የተጀመሩ ሂደቶች አሉ። እኛም ይህ ሂደት ታማኒና ሁሉን አቀፍ እንዲሆን ድጋፍና ምክር እንሰጣለን።
አሜሪካ አቋርጣ ስለነበረውና በቅርቡ ስለቀጠለችው ለኢትዮጵያ የምትሰጠው የምግብ እርዳታ ዙሪያም ከምክር ቤቱ አባላት ጥያቄ ተነስቷል። በክልማን እርዳታው የቀጠለው የኢትዮጵያ መንግስት በስርጭቱ ሂደት ላይ መሰረታዊ ለውጦችን ለማድረግ ከተስማማ በኋላ መሆኑን በመሳለ አብራርተዋል።
Earlier this month, after the government of Ethiopia agreed to major changes in the food aid distribution system, USAID decided to resume
the የሚቀመጡበትን መጋዘኖች የማስተዳደርና የስርጭት ሂደቱ በአጋር ተቋም ስር እንዲሆን እንዲሁም የወፍጮና ሌሎች ተመሳሳይ ስፍራዎች ለክትትል ክፍት እንዲሆኑ ፈቅዷል። በተጨማሪም ዓለም አቀፍ ተቀባይነት ያለው ተጋላጭነትን መሰረት ያደረገ የእርዳታ አቅርቦት እንዲኖር ተስማምቷል። ይህም ተጎጂዎቹን በጋራ የመለየትና የመጨረሻውን የተጠቃሚዎች ዝርዝር በጋራ የማጽደቅ ስራን ይጨምራል።
በሰሜን ኢትዮጵያ የነበረውን ጦርነት ያስቆመው የሰላም ስምምነት ከተፈረመ በኋላ አሜሪካ በትግራይ ክልል የተሻለ የእርዳታ አቅርቦት እያደረሰች መሆኗንና ጾታዊ ጥቃት ለደረሰባቸው ሴቶችም ከፍተኛ ድጋፍ እየተደረገ መሆኑን ያመለክታል።
የተከበራችሁ አድማጮቻችንና ተመልካቾቻችን የዚህ ዘገባ ሙሉ ቅጂ በዌብሳይታችን ላይ ስላለ እንድትጎበኙት እንጋብዛለን። ሀብታሙ ዚህም ሳስተናግዳችሁ ነበርኩ። ብርሃን ኃይሉ ደግሞ በቅንብሩ አብራን ነበረች። ከመላ ባልደረቦቼ ጋር መልካም ምሽት ይሁንላችሁ። የነገ ሰው ይበለን።